The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 17 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
በህዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብጽ ውጭ ጉዳይ ሚኒስትር ሰምሃ ሹክሪ አስታወቁ።
ይህ በአብይ ርዕስ የያዝነው የዘገባ ርዕስ ነው። በሰዓቱ ይቀርባል። ለአርዕስተ ዜናው አዲሱ፣
ከዜናዎችም መካከል ደግሞ ጠቅላይ ሚኒስትር ኃይለማርያም ለምስክርነት ፍርድ ቤት ተጠሩ። በህንድ በግብፅ አንድ ታጣቂ ነውጠኛ 15 ሰዎችን ገደለ። በሌላ በኩል ደግሞ ላይቤሪያውያን ፕሬዚዳንታዊ ምርጫቸውን እያካሄዱ ናቸው የሚሉ ይገኙባቸዋል።
አመሰግናለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እነ ጉርሜሳ አያነው በሚል የክስ መዝገብ በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስቱ ባለሥልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ሲሆኑ ጽህፈት ቤታቸው መልስ የሰጠ ሲሆን፣ ተከሳሾችና ጠበቆች ግን መልሱን አልተቀበሉም። የመለስካቸው አመሃ አጠር ያለ ዘገባ ከነ ምክንያቱ ዝርዝሩን ያቀርባል።
ጠቅላይ ሚኒስትር ኃይለማርያምን ጨምሮ አምስት ከፍተኛ የመንግሥት ባለሥልጣናት፣ አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላክላቸውም ባለሥልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመደ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽህፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ሥራ ምክንያት ዛሬ በመጥሪያው መሠረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቅም ፍርድ ቤቱ አብራርቷል። ከተከላካይ ጠበቆች አቶ አምሃ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሠረት ቀርበው እንዲመሰክሩ፣ ያ ካልሆነም እንደ ማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለሥልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትእዛዝ ሰጥተዋል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተዋል። ከ22ቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ግብፅ ውስጥ በአውሮፓ የዘመን አቆጣጠር በ2013 ዓመተ ምህረት በአንድ ወታደራዊ ነቁጥ ላይ ጥቃት ፈጽመዋል ያለቻቸውን 15 አማጽያን በሞት ቀጣች። ዛሬ በአውሮፓ የዘመን አቆጣጠር በ2015 ዓመተ ምህረት 6 ጂሃዲስቶች በስቅላት ከተቀጡ ወዲህ ይህ የዛሬው ግብፅ ውስጥ የተፈጸመ ከፍተኛው ቅጣት ሲሆን ስቅላቱ የተፈጸመባቸውም ሰሜን ካይሮ ላይ በሚገኙ ሁለት እስር ቤቶች ውስጥ መሆኑ ታውቋል። ባለፈው ወር ሲናይ ውስጥ መስጂድ ላይ ከ300 ሰዎች በላይ ከተገደሉ ወዲህ የግብፁ ፕሬዚደንት አብዱልፈታህ ኤልሲሲ እስላማዊ መንግስት ቡድን ላይ ከፍተኛና ልዩ ጥቃት እንዲካሄድ ማዘዛቸው ታውቋል። ማዕከሉን ሲናይ ውስጥ ያደረገው እስላማዊው የሁከት ቡድን ለአመታት በመቶዎች የሚቆጠሩ የፖሊስ አባላትን፣ ወታደሮችና ሲቪሎችን መግደሉ ታውቋል።
በሌላ የግብጽ ዜና አንዲት እንግሊዛዊት ግብጽ ውስጥ እንዳይገባ የተከለከለ ህመም አስታጋሽ ኪኒና ደብቃ በማስገባቷ ለእስር ተዳረገች። የግብጹ ፍርድ ቤት ዛሬ ማክሰኞ በ33 ዓመቷ ላውራ ፕላመር ላይ የሶስት ዓመት እስራት የፈረደባት ሲሆን ግለሰቧ ትራማዶል የተባለውንና የተከለከለውን ኪኒን ቦርሳዋ ውስጥ ደብቃ ለማስገባት ስትሞክር ነው ቀይ ባህር አካባቢ ባለችው ሃርጋዳ የመዝናኛ ከተማ ላይ በጉምሩክ ፖሊሶች ፍተሻ የተያዘችው። ትራማዶል ግብጽ ውስጥ በአደንዛዥነት በመፈረጁ እንዳይገባ የተከለከለ መድኃኒት ሲሆን ሚስ ፕላመር ብርቱ የጀርባ ህመም ለነበረበት ግብጻዊ ጓደኛዋ ነበር ደብቃ ለማስገባት የሞከረችው። ብይኑ ይግባኝ ሊባልበት እንደሚችልም ተገልጧል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ላይቤሪያውያን ቀጣዩን ፕሬዚደንታቸውን ለመምረጥ ዛሬ ማክሰኞ ሁለተኛውን ዙር የድምፅ አሰጣጥ ሲያካሂዱ ውለዋል። የቀድሞው የእግር ኳስ ታዋቂ ተጫዋች ጆርጅ ዌሃ እና የሀገሪቱ ምክትል ፕሬዚደንት ጆሴፍ ቦዋካይ ናቸው በላይቤሪያ ህገ መንግስት መሠረት የተፈቀደውን የሁለት ጊዜ ስልጣን ዘመን እየጨረሱ ያሉትን ፕሬዚደንት ኤለን ጆንሰን ሰርሊፍን ለመተካት እየተፎካከሩ ያሉት። ከታዋቂው ስፖርተኛ ዌሃ ጋር በመሆን እየተወዳደሩ ያሉት ሴኔተር ጆኤል ሃዋርድ ታይለር ሲሆኑ በሴራሊዮኑ ግድያ ሰብአዊ መብቶች ጥሰት ተወንጅለው በአሁኑ ጊዜ እንግሊዝ ውስጥ የአምሳ ዓመት እስራት ተፈርዶባቸው የሚገኙት የቀድሞው የላይቤሪያ ፕሬዚደንት የቻርልስ ታይለር ባለቤት ናቸው። ሁለቱም ጆርጅ ዌሃና ጆሴፍ ቦዋካይ ለውድድራቸው መመሪያ ያደረጉት ትምህርትን፣ የሥራ ፈጠራንና መሠረታዊ ልማትን ሲሆን ሂደቱም የተቀራረበ እንደሆነ መራጮች ይናገራሉ። መጀመሪያ ካለው የመጀመሪያ ዙር የአሁኑ አነስተኛ ሆኖ ነው የማየው ብለዋል አንድ ድምፅ ሰጪ። እንዲያም ሆኖ በስርዓት የተቀናጀ ውድድር ሲሆን መራጩ ሕዝብም ድምፁን ለመስጠት ወዴት መሄድ እንዳለበት ያውቃል ብለዋል። የምርጫው ውጤት የተቀራረበ በመሆኑ ውጤቱ በቅርብ ቀን ይፋ ይሆናል ተብሎ አይጠበቅም። ባለፈው የመጀመሪያ ዙር ምርጫ ሁለቱም ተፎካካሪዎች ለማሸነፍ ተፈላጊ የነበረውን 50% ከፍ ያለ ድምፅ እንዳላገኙ ይታወሳል።
በመጨረሻም የሩሲያው ተቃዋሚ መሪ አሌክስ ናቫልኒ በቀጣዩ ዓመት በሚካሄደው ፕሬዝዳንታዊ ምርጫ ሕዝቡ እንዳይሳተፍ ጥሪ ማድረጋቸው ሕገ ወጥ ሊሆን ይችላል ሲሉ አንድ የክሬምሊን ቤተ መንግሥት ቃል አቀባይ ተናግረዋል። ናቫልኒ እንደ አውሮፓ አቆጣጠር በመጪው መጋቢት 18 ቀን በሚካሄደው ምርጫ ሕዝቡ ድምፅ እንዳይሰጥ ጥሪ ያስተላለፉት የምርጫ ኮሚሽን ባለሥልጣናት በትናንት ዕለት ከውድድሩ ስላገዷቸው መሆኑም ታውቋል። የሩሲያው ማዕከላዊ የምርጫ ኮሚሽን ጸረ ሙስና የድረገጽ ዘመቻ የሚያካሄዱት ናቫልኒ በወንጀል የተከሰሱ ናቸው በሚል ከውድድሩ እንዲታገዱ በሙሉ ድምፅ ውሳኔ ያሳልፋል። ናቫልኒና ደጋፊዎቻቸው ግን ውሳኔው በፖለቲካ አቋማቸው ምክንያት የተላለፈ ነው ይላሉ። አሁን ናቫልኒ መራጩ ሕዝብ እንዳይሳተፍና ድምፅም እንዳይሰጥ በማለት ዘመቻ ይጀምራሉ በድረገጻቸው። የክሬምሊን ቤተ መንግሥት አፈቀላጤ ዲሚትሪ ፔስኮቭ ደግሞ ይህ የናቫልኒ አካሄድ ሕገ መንግሥታዊ መሆኑ አጠያያቂ ነውና በወጉ ይመርመር በማለት በዛሬው ዕለት መግለጫ መስጠታቸው ታውቋል። አድማጮች፣ ለሰዓቱ የያዝነው ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 17 2010 ዓመተ ምህረት ምሽት ፕሮግራም ነው።
ብዙ ጊዜ ልብ ሲጎዳ የመጫን ስሜት ነው ሰው የሚሰማው። አንዳንድ ሰዎች በእጃቸው እንዲህ አርጎ ጨበጠኝ፣ እዚህ ጋር ጭምቅ አርጎ እንደዚህ ያዘኝ ይላሉ። አንዳንድ ሰዎች ልክ ደረቴ ላይ ቀበቶ አድርጌ በጣም እየሸመቀኩ ባጠብቀው እንደሚሰማኝ አይነት ቫይስ ላይክ ግሪፕ ይባላል። አንዳንዶቹ ሳጥን ደረቴ ላይ ተቀምጦብኛል ነገር ነው የሚሰማኝ ይሉኛል።
ጉዳዩ የደም ስሮችን መዘጋት ተከትሎ ወደ ልብ የሚያቀናው የደም ዝውውር በሚቋረጥበት ወቅት የሚከሰተው ድንገተኛ የጤና መታወክ ሃርት አታክ ይባላል። ቅንብሩ ደግሞ ሐኪሙን ይጠይቁ። ሙያዊ ማብራሪያውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። በሁለተኛው አጋማሽ ጠብቋቸው።
አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በህዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብፅ የውጭ ጉዳይ ሚኒስትር ስምሃ ሹክሪ አስታውቀዋል። ሚኒስትሩ ከኢትዮጵያ አቻቸው ዶክተር ገበየሁ ወርቅነህ ጋር ያደረጉት ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለቪኦኤ ገልጠዋል። እስክንድር ፍሬው።
በካይሮ የተካሄደው የሶስቱ አገራት የውሃ ሚኒስትሮች ውይይት ያለ ውጤት ከተበተነ ከሳምንታት በኋላ ስምሃ ሹክሪ አዲስ አበባ ናቸው። የግብፁ የውጭ ጉዳይ ሚኒስትር ስምሃ ሹክሪ ከኢትዮጵያ አቻቸው ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላም የጋራ መግለጫ ሰጥተዋል። ለአስር ወራት የቆየውን የኢትዮጵያ የግብፅና የሱዳን የሶስትዮሽ ውይይት ወደፊት የሚያስኬድ ሀሳብና እቅድ ለኢትዮጵያ አቻቸው ማቅረባቸውንም ነው የተናገሩት።
ባለፉት አስር ወራት ውስጥ በቴክኒካዊ ጉዳዮች ላይ የተደረጉት ውይይቶች ሂደቱን ወደፊት ለማራመድ የሚያስችል በቂ ውጤት እንዳላስገኙ ማወቅ አለብን። በዚህም ምክንያት ነው ለወንድሜ ለክቡር ሚኒስትሩ ግልጽ የሆነ ሐሳብ ወይም እቅድ ያቀረብኩት። በጣም ቀላል የሆነና ሳይንስን መሠረት ያደረገ ማንኛውንም ፖለቲካዊ ጣልቃ ገብነት በማስቀረት ይህንን ሂደት እንዴት ማፋጠን እንደሚቻል የሚያሳይ እቅድ ነው። ገለልተኛ የሆነ አካል ያስፈልገናል። ማንኛውንም ልዩነት እየተካሄዱ ካሉ ውይይቶች በመነሳት የሚፈታ አስፈላጊ ሲሆንም ፖለቲካዊ ጣልቃ ገብነቱ ይኖራል። ብሔራዊ የቴክኒክ ኮሚቴዎቻችን ግን ኃላፊነቱን መውሰድ አለባቸው። ባለፉት 10 ወራት ውስጥ የቆየው መሻሻል ያለበት ሁኔታ መቀየር አለበት። ክቡርነታቸው በዚህ ሐሳብ ላይ ያላቸውን አስተያየትም እጠብቃለሁ። ለሱዳናውያን ወንድሞቻችንም ሐሳቡ ይቀርብላቸዋል።
ይህም ሆኖ ኢትዮጵያና ግብጽ በመግባባት መንፈስ እየተጓዙ መሆናቸውን ነው ሚኒስትሩ ያስረዱት።
ግብጽ 96 በመቶ በረሃ በመሆኗ በወንዙ ውሃ ላይ ጥገኛ ሆና ኖራለች። ኢትዮጵያ ከዚህ አንጻር በግብጽ ላይ ጉልህ ጉዳት ባለማድረስ ግብጽም የኢትዮጵያን የምጣኔ ሀብት ልማት አስፈላጊነት በመረዳቱ ረገድ ተቀባይነትና እውቅናን የሚመለከቱ መሠረቶች ላይ እየሰራን ነው። ግንኙነቶቻችን የተመሠረተባቸውና በቀጣይም የሚመሩባቸው ሁለት መርሆች እነኚህ ናቸው።
የሁለቱ ሚኒስትሮች ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በህዳሴው ግድብ ላይ የሚደረግ ውይይት ሱዳንን ጨምሮ በሶስት ሀገራት መካከል የሚካሄድ መሆኑን ያስታወሱት የሚኒስቴሩ ቃል አቀባይ መለስ ዓለም ይህንኑን ያብራሩት።
ግብፁ የውጭ ጉዳይ ሚኒስትር በሀገራችን ያደረጉት ጉብኝት ከዚህ በፊት በተወሰነው መሰረት በውጭ ጉዳይ ሚኒስቴር ደረጃ በየሁለት ወሩ እንዲገናኙ የተላለፈ ውሳኔ ነበር። በዛ መሰረት የተካሄደ ስብሰባ ነው። ይሄ አራተኛው ስብሰባ ነው። የተለየ አጀንዳ የለውም። በግብጽና ኢትዮጵያ መካከል ያለውን ፖለቲካዊ፣ ኢኮኖሚያዊ፣ አጠቃላይ ግንኙነት የሁለትዮሽ ግንኙነት ላይ የሚያተኩር ነው። ስለዚህ ጉብኝቱ በሁለትዮሽ ደረጃ የተካሄደ የምክክር መድረክ ነው ብሎ ማለት ይቻላል። ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቀጣይ በግብጽ ለሚያደርጉት ጉብኝት መሰረት ለመጣልም የተካሄደ ጉብኝት ነው። ውይይቱ ያተኮረው አንደኛ በኢትዮጵያና ግብጽ መካከል ረዥም ጊዜ ያስቆጠረ ታሪካዊ ግንኙነት አለ። በሁለቱ ሀገሮች መካከል ከአፍሪካ በጣም አንጋፋ የሚባል ዲፕሎማሲያዊ ግንኙነት ነው ያለው። ይሁን እንጂ በንግድና ኢንቨስትመንት መስክ ያለው ግንኙነት የበለጠ መጠናከር አለበት። የግብጽ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። ቁጥራቸው ውስን ቢሆንም ይሄ መጠናከር የሚችልበት ሁኔታ፣ ግብጽ ለኢትዮጵያ የወጪ ምርቶች መዳረሻ ናት፣ ይሄ ተጠናክሮ የሚቀጥልበት ሁኔታ፣ ሁለተኛ ቱሪዝም፣ ሁለቱም ሀገሮች የታሪክ ሀብታሞች ናቸው። ግብጽ ትልቅ የፒራሚድ እና ሌሎች የታሪክ ቦታዎች አሏት፣ በቱሪስትም ትጎበኛለች። ኢትዮጵያ በተመሳሳይ የታሪክም የተፈጥሮም ሀብታም ናት እና ይሄ አንደኛው አልተጠቀምንበት ዘርፍ ነው። ቱሪዝምን በደንብ መጠቀም ይቻላል በሁለቱ ሀገሮች መካከል የሚል ነው። ከዛ ውጭ ለኢትዮጵያም ለግብፅም የጋራ ስጋት የሆነ አሸባሪነት ነው። ግብፅ ሲናይ ውስጥ ጨምሮ በተለያዩ ሀገሪቱ አካባቢዎች አሸባሪዎች የሚፈጽሙት ጥቃት አለ። ይህንን ዓለም አቀፍ ስጋት በተናጠል የሀገሮች ጥረት መታገል አይቻልም፣ በጋራ ጥረት ነው መታገል የሚቻለው የሚል አቋም በሁለቱ የውጭ ጉዳይ ሚኒስትሮች ውይይት ላይ ተነስቷል። ከዛ ውጭ ኢትዮጵያ ከግብፅና ከሱዳን ጋር ከታላቁ ህዳሴ ግድብ ግንባታ ጋር ያለውን ሁኔታ በመልካም ጉርብትናና በወዳጅነት መንፈስ አጠናክራ ለመቀጠል ፍላጎት እንዳላት ገልጻለች። በግብፁ በኩልም ይሄው ነገር ተጠናክሮ እንዲቀጥል ፍላጎታቸውን ገልጸዋል።
አቶ መለስ ትሩ የግብፁ ሚኒስትር ሲናገሩ ከህዳሴው ግድብ አንጻር ይካሄዱ የነበሩ ውይይቶችን በተመለከተ አዲስ ሀሳብ አዲስ እቅድ ለኢትዮጵያዎቻቸው እንዳቀረቡ ገልጸዋል። ምንድን ነው ይህ ዝርዝር ሁኔታው ይታወቃል ወይ? ምንድን ነው ሀሳቡ?
እንግዲህ በኢትዮጵያ በኩል የታላቁ ህዳሴ ግድብን በተመለከተ እንዴት ወደፊት መሄድ እንዳለበት፣ ችግሮች ሲያጋጥሙ እንዴት መፈታት እንዳለበት የሚታወቅ መርህ አለ። ይሄ ዓለም አቀፉ ማህበረሰብ የሚያውቀው መርሆች ስምምነት የሚባለው ነው። ኢትዮጵያ፣ ግብጽና ሱዳን የፈረሙት ነው። ስለዚህ ልዩነቶች ሲኖሩ ያለ ሌላ የመፍትሄ ሀሳብ የሚሄዱበት አቅጣጫ እንዳለ ተቀምጧል። ሁለተኛ የህዳሴ ግድብ በተመለከተ የኢትዮጵያና ግብጽ ጉዳይ አይደለም። ይሄ ጉዳይ ሶስቱ ሀገሮች ጉዳይ ነው። የሶስቱ ሀገሮች ጉዳይ ነው።
ሱዳንን ጨምሮ ማለት ወት ነው።
የግብጽ የሱዳን ነው። ስለዚህ የጉብኝቱም አላማ የሁለትዮሽ ነው የምንልበት ምክንያት ለዚህ ነው። ጉዳዩ በጋራ ጉዳዮች ላይ የሚመክር ነው። የሶስትዮሽ ጉዳዩን በተመለከተ ደግሞ የተለመደ መድረክ አለ። የሶስትዮሽ ብሔራዊ ኮሚቴ አሁንም ስራውን እንደቀጠለ ነው። በቀጣይ ውይይት ይካሄዳል ተብሎ ይታሰባል። ኢትዮጵያ ሶስቱን ሀገሮች እኛንም ጨምሮ በሳል የሆነ ውይይት ተካሂዶ ልዩነቶች ለመፍታት የሚደረግበት አማራጭ ስላለ በዛ መሰረት መታየት አለበት።
የግብጽ የውጭ ጉዳይ ሚኒስትር በዛሬ አዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተገናኝተው መነጋገራቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ መታመማቸውንና ሕክምና ማግኘት እንዳልቻሉም ልጃቸው ወይዘሪት ቦንቱ በቀለ ለአሜሪካ ድምፅ ገልጣለች። ጽዮን ግርማ ማምሻውን አናገራታለች።
ቦንቱ በቀለ የአቶ በቀለ ገርባ ልጅ ነሽ እና አቶ በቀለ ገርባ መታመማቸውን የተስተካከለ የጤና ሁኔታ እንደሌላቸው ገልጸሽ ነበር እና ምንድን ነው አቶ በቀለ ገርባ የሆኑት?
ሰሞኑን እያመመ እንደውም ትንሽ ቆይቷል። እያመመ ለእኛ አይነግረንም ነበረ። ቤተሰብ ይጨነቃል እያለ አይነግረንም ነበረ እና ባለፈው ቅዳሜ ሲሄድ ግን ትንሽ ሌላ ጊዜ ከማውቀው በጣም ለየት ያለ ነገር አየሁ እና ምን ሆነ ነው ልክ አይደለም ብዬ ስጠይቀው አሞኛል፣ የደም ግፊቴም ከፍ ብሏል እና ሐኪም ቤት ውሰዱኝ ስላቸው ደግሞ ፈቃደኛ አይደሉም። በተደጋጋሚ ለእናንተ ባልነግርም ጠይቅ ያለው ሰሞኑ ስጠይቅ ነበረ እና ፈቃደኛ አይደሉም። አሁን ደግሞ ስብሰባ ነበራቸው እና ስብሰባው ላይ በፊት የሚወስደውን መድኃኒት ጨምሮ ይውሰድ፣ በፊት በቀን አንዴ ጠዋት ጠዋት የሚወስደው መድኃኒት ነበረው እና እሱን ማታም ይውሰድ ብለው ወሰኑ ብሎ ነገረኝ።
አቶ በቀለ ገርባ ከዚህ በፊት ተመሳሳይ ህመም ገጥሟቸው ነበረ? ገጥሟቸው ከነበረ ምን ያማቸው ነበረ? አሁን ደግሞ እንደጠቀሽልን ደማቸው ከፍ ብሏል ያልሽው እና እንደዚህ አይነት የደም ግፊትስ ከዚህ ቀደም አጋጥሟቸው ያውቃል?
በፊት ቤት ሆኖ እንደዚህ አያመውም። እንደዚህ ተደጋጋሚ መታሰር ሲመጣ ነው። አሁን በተለይ ይሄኛው ሁለተኛ ዙሩ ስር ሲመጣ ነው መታመም የጀመረው።
ዛሬ ፍርድ ቤት ቀርበው ነበረ። ተሽሏቸው ነው የቀረቡት? በዛሬ ሁኔታ ፍርድ ቤት ሲቀርቡ ምን ይመስላል ሁኔታቸው?
ትላንትም ሄጃለሁ እኔ ከትላንት ወዲያም እንግዲህ ቅዳሜም እሁድም ሰኞም ሄጃለሁ። ዛሬም ማክሰኞ ነው። ትላንትናም ሲሄድ ተመሳሳይ ነገር ነው። ትንሽ የአካል ብቃት እንቅስቃሴ እያረኩ ነው፣ ያው ሐኪም ቤት አንወስድም ብለውኛል። ስለዚህ ለፍርድ ቤት ነገር እናመለክታለን ብሎኝ ነበረ ትላንትና። ዛሬም ያው ብዙም ለውጥ የለውም። ትላንት ከትላንት ካየሁት ብዙ ለየት ያለ ነገር የለም። ግን መቅረብ ስላለበት ቀርቧል ፍርድ ቤት።
እስር ቤት ከገቡ ጊዜ ጀምሮ ሐኪም የማየት እድል ገጥሟቸው ያውቃል? ከዚህ በፊት
ከቅሊንጦ ግቢ ውጪ ታክሟል። ሌላ ፌዴራል ፖሊስ ሆስፒታልም ታክሟል። አሁን ግን እዛ ቅሊንጦ በቂ ሕክምና የለም። እንደዚሁ ደሙን ይለካል፣ በቀን ሁለቴ ይለካል። ሐኪም ያዘዘውን መድኃኒት ከዛ ይገዛል ማለት። ከዛ ውጭ ምንም የሚያደርጉለት ነገር የለም። ምንም በቂ ሕክምና የለም ቅሊንጦ ግቢ ውስጥ።
በቤተሰብ በኩል ያመለከታችሁት ነገር አለ? ለማረሚያ ቤቱ አስተዳደር ሰራተኞች የጠየቃችሁት ነገር?
እኛ ምንም የጠየቅነው ነገር የለም። ምክንያቱም ማረሚያ ቤት ፈቃደኛ አይደለም። ከቤተሰብ ጋር አይነጋገሩም እነሱ በጭራሽ። እንኳን ለመነጋገር አይደለም፣ በጣም ብዙ ችግር ነው ያለው እዛ። እኛ አልተነጋገርንም። ጠበቃችን ግን በጽሁፍ ዛሬ ይዟል ለፍርድ ቤት።
በእናንተ በጠያቂዎችና በማረሚያ ቤቱ አስተዳደር መካከል ነው ብዙ ችግር ያለው ወይስ በእስረኞቹና በእነሱ? ካለ ችግር ውስጥ ምንድን ነው?
ለምሳሌ ለሁላችንም እንደሚገባ ማረሚያ ቤት ያለ ሰው ቁጭ ብሎ ነው የሚውለው፣ ሌላ ስራ የለውም ከመቀመጥ ውጪ ማለት ነው። የመኝታ ሰዓት ሲደርስ ይተኛሉ። ከዚህ ውጪ ምንም የሚሰሩት ነገር የላቸውም እና መጽሐፍ ለማስገባት ብዙ ጊዜ እንሞክራለን። በበቀለ ስም ምንም አይነት መጽሐፍ አይገባም። ብዙ ጊዜ ሞክሬያለሁ። ለምሳሌ የሆነ መጽሐፍ አራት ወር ሆኖታል ይታዩና አንብበነው አይተነው የሚገባ ከሆነ ይገባል፣ የማይገባ ከሆነ ደግሞ እንመልስልሻለን። አራት ወሩ አሁን ከወሰዱት መጽሐፍን ለሱም አልሰጡትም ለእኛም አልመለሱልንም። እና በቀለ ብዙ ጊዜ ጠይቋል መጽሐፍ ለምንድን ነው የማይገባልኝ? ለሌላ እስረኛ መጽሐፍ ይገባለታል፣ ታይቶ ይገባለታል። የኔ መጽሐፍ ይታያል እየተባለ ይወሰድና በዛው ሁለት ወር ሶስት ወር አራት ወር ይቆያል ብሎ ጠይቋቸው ምንም መልስ አይሰጡም። እንኳን እኛን ቤተሰብን እሱ በአካል እየጠየቃቸው ፍቃደኛ አይደሉም፣ ምንም መልስ አይሰጡም። እኔ ራሴ ብዙ ጊዜ ስለ መጽሐፍ ጉዳይ ጠይቄ ይታይና የሚገባ ከሆነ እንሰጠዋለን፣ ካልሆነ ለአንቺ እንመልሳለን ይሉኛል። እንደውም ሰሞኑን የነበረው ትልቁ ግጭት ከማረሚያ ቤቱ አስተዳደር ጋር የመጽሐፍ ጉዳይ ነው።
ወይዘሪት ቦንቱ በቀለ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የአቶ በቀለ ገርባ ልጅ አባትሽን በተመለከተ ለሰጠሽን ማብራሪያ እናመሰግናለን።
እኔም አመሰግናለሁ ሲሆን
ማረሚያ ቤቱ በዚህ ጉዳይ ላይ አስተያየት እንዲሰጠን በተደጋጋሚ ስልክ ሙከራ አድርገናል፣ አልተሳካም። እንደዚሁም ደግሞ የፌዴራል ማረሚያ ቤቶች የሕዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ጋር የእጅ ስልካቸው ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በሌላ ጊዜ ምላሻቸውን ካገኘን አካተን ለመመለስ ጥረታችንን እንቀጥላለን።
አመሰግናለሁኝ ጽዮን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ቴልአቪቭ የሚገኘውን በእስራኤል የአሜሪካ ኤምባሲ ወደ ኢየሩሳሌም የማዛወር ሥራ እንዲጀመር ፕሬዚደንት ዶናልድ ትራምፕ መመሪያ መስጠታቸውን ተከትሎ በመካከለኛው ምስራቅ ከተቀሰቀሱት ቀውስና ግጭቶች ጋር በተያያዘ በብዙ መቶዎች የሚቆጠሩ ፍልስጤማውያን መታሰራቸው ተዘግቧል። በግጭቶቹ የሞቱት ሰዎች ቁጥር እያሻቀበ ባለበት ሁኔታ በየፊናቸው ደንጊያና አስለቃሽ ጢስን መፋለሚያቸው ያደረጉት ፍልስጤማውያንና እስራኤላውያን ዳግም ወደ ኃይል ትንቅንቁ ፊታቸውን መመለሳቸው እየታየ ነው። የአሜሪካ ድምጿ ጂሰስ ሜን ኦኒ ከዋሽንግተን ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ባለፈው ታህሳስ 6 ቀን 2010 ዓ.ም በእጅ ስልክ የተቀረጸ አንድ የቪዲዮ ምስል የ17 ዓመቷ አሃድ ታሚሚ በሁለት የእስራኤል ወታደሮች ላይ ጥቃት ስትሰነዝር ያሳያል። በትላንትናው ዕለት ጉዳዩን ያየው አንድ ወታደራዊ ችሎት ታዲያ በጥፋቱ ተጠርጥራ ከተወነጀለችው ወጣት ጋር ምስላቸው በቪዲዮ የሚታዩትን ወላጅ እናቷንና አንድ ሌላ ዘመዷን እስከፊታችን ሐሙስ ድረስ እዚያው እስር ላይ እንዲቆዩ ሲል በይኗል። ቁጥሩ በበዛ ተመልካች የታየው ይህ የቪዲዮ ምስል ለመጀመሪያ ጊዜ ለእይታ በበቃ ጥቂት ቀናት ውስጥ የታሰረችው አሃድ የእስር ቤት ቆይታዋ ዳግም እንዲራዘም ሲደረግ የአሁኑ ለሁለተኛ ጊዜ መሆኑ ነው። ጋቢ ላስኪ የተከሳሿ ፍልስጤማዊትና የቤተሰቦቿ የሕግ አማካሪና ጠበቃ ናቸው። በአስተርጓሚ አማካኝነት የተሰሙት የሕግ ጠበቃ እስሩ ቁጥሩ በበዛ ተመልካቾች የታየው ይህ የቪዲዮ ምስል ትክክለኝነትና ይዘቱን በምርመራ እስኪረጋገጥ የተፈጸመ ቢሆን ኖሮ አሃድ ገና ድሮ ወደ ቤቷ በተሰደደች ነበር። እርምጃውን የወሰዱት የፖሊስና የጸጥታ ኃይሎች ድርጊትም የሚያሳየው ቢኖር አሃድንና ቤተሰቦቿን ለማዋረድና እንዲሁም ለመቅጣት ጭምር የፈጸሙት መሆኑን ነው። እስሩ ዛሬ እንዲያበቃ ፍርድ ቤቱ ይወስናል ብዬ ተስፋ አደርጋለሁ ሲሉ ነው አስተያየት የሰጡት። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ህዳር ወር መገባደጃ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና የሰጡበትን ውሳኔ ተከትሎ በፍልስጤማውያኑና በእስራኤላውያኑ መካከል ያገረሹትን በኃይል የታጀቡ ግጭቶች ተከትሎ እስካሁን የ12 ሰዎች ሕይወት መጥፋቱ እንዲሁም በብዙ መቶዎች የሚቆጠሩ ፍልስጤማውያን መታሰራቸው ተዘግበዋል። አዝሃር አቡ ስሩስ የቤተልሔም ከተማ ነዋሪ የሆኑ ፍልስጤማዊት ናቸው።
We're used to being repressed by the occupation. They're always trying to silence us.
በእስራኤል ህገወጥ ሰፈራ ሳቢያ ስንገፋ ነው የኖርነው። ሁሌም ሊያፍኑንና ባንዲራችንን ከማውለብለብ ሊያግዱን እንደሞከሩ ነው። አሁን ከዚህ የተገኘነውም መልእክታችንን በግልጽ ለማሰማት ነው። ኢየሩሳሌም እንደ አገር ከተፈጠረበት ጊዜ አንስቶ ዋና ከተማችን ነበረች፣ አሁንም ናት ብለዋል። ቀኝ ዘመሙ የእስራኤል ምክር ቤት አባል ኦሬን ሐዛን ግን በትላንትናው ዕለት ሐማስን በመቃወም አደባባይ ከወጡ ቡድኖች በአንዱ ተሳትፈዋል። ቡድኑ እስር ላይ የሚገኙ ዘመዶቻቸውን ለመጠየቅ ወደ እስራኤል እስር ቤቶች በማቅናት ላይ የነበሩት ፍልስጤማውያን የተሳፈሩባቸውን አውቶቡሶች ለጊዜው አግዷል። ሐዛን ከአውቶቡሱ ላይ በመውጣትም ተሳፋሪዎቹ ላይ የዘለፋ መዓት አዝንመዋል።
We will kick you out of here. Force and violence will not help anymore.
ከዚህና ባረራችኋለን። ኃይልና በጥብጥ ከዚህ በኋላ የሚረዳችሁ አይሆንም። ኃይልና በጥብጥ ከዚህ በኋላ አይሰራም። አታስፈራሩንም። የምንፈልገውን ከማድረግም አታግዱንም። ይህን አስቀያሚ ፈገግታችሁን ከገጻችሁ ላይ እናጠፋዋለን። በጠባይ ስናነጋግራችሁ የማትሰሙ ከሆነም ስለናንተ የምንጨነቅበት ምክንያት አይኖርም። በኃይል ይገባችኋል። ያንንም የምትጎዱት እናንተ ናችሁ። በእስራኤል ምክር ቤት የቀኝ ዘመሙ የሊኩድ ፓርቲ አባሉ ኦሬን ሐዘን ናቸው በቁጣ በተቀላቀለ ንግግር ይህን ያሉት። ድንገቱን ተከትሎም በጋዛ ሰርጥ የሚንቀሳቀሰው ሐማስ የእስራኤላውያኑን እርምጃ አውግዟል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3.com ኢሜይል ያድርጉ። ሳይፎን PSIPHON ነው። እደግመዋለሁኝ። ሳይፎን PSIPHON ነው። ስለዚህ የመጀመሪያው መልእክቶ መልካም ዜና አት ሳይፎን 3.com ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ማለት ነው ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው አጋማሽ እየተሸጋገርን ነው። አሁን ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ መደበኛ የአማርኛ ስርጭት ነው።
ምዕራብ ሐረርጌ ዳሮ ለቡ ወረዳ ውስጥ የብዙ ኢትዮጵያውያን ጎሳዎችና ብሔረሰቦች አባላት በመቶዎች ዓመታት ለሚቆጠር ጊዜ አብረው ኖረዋል። የአካባቢው ሰዎች እንደሚሉት ባለፉት 5 ወራት ግን ሁኔታው የከፋ ነው የሚመስለው። በተለይ በዚህች የሶማሌ ብሔረሰብ አባላት በዝተው በሚኖሩባት ኦሮሚያ ክልል ውስጥ በምትገኝ ሰርጥ ልትባል በምትችል አካባቢ ወደ ጸጥታው መደፍረስ መነሻ ከመዝለቃችን በፊት ዛሬ ተፈጥሯል ስለተባለ ግጭት ወደ አካባቢው ደውዬ ያነጋገርኳቸው ነዋሪ የነገሩኝን ላካፍላችሁ።
አካባቢ በእናቴ ሁኔታው እዚህ ግጭት ተፈጥሮ ማን እንደፈጠረ አይታወቁም። ዛሬም ጦርነት እዛ ጋር ግመል ወስዶ በቃ እረኛው ግመል ወስዶ ከዛ ግመል ላይ እረኛው ከዚህ ሮጦ በቃ ጥይት ተኩስ ጀምሮ መንገድ ላይ አንድ ሰው ሞቷል፣ አንድ ሰው ቆስሏል። በቃ ሴቱ ውሃ ይዞ ስለመሄድ ውሃ የሚቀራ ኩሬ ጋር ስትሄዱ ተቆሰለ። ሴትዮ
የሞተው ስማን ነው
የሞተው አብዱቃድር ይባላል። ይሉ
ምንድን ነው?
ከዛ ልጁ ሞቷል። አብዱቃድር ያሲ አብዱቃድር ቆይ ስም አስተካክላለሁ። ባላግመሉ የሞቴ ግመል እረኛ ወስዷል። ከዛ ጦርነት ጀመሩ። ከዛ መከላከያው በኋላ መጨረሻ ላይ ጥይቱ ሲሰማ ሮጦ እኔ ደውለው በቃ ቶሎኑ አልኩና እዛ ጋር ከለከሉ። በኋላ
ማን ነው ተኩሱን የከፈተው?
መጀመሪያ ከዚህ እረኛው ግመል ወስዶ በቃ ሌላው ግመል ይፈልጋለን ብለ የሆነ ወንዝ ነገር አለ። ወንዝ ገብቶ ሲሮጡ በቃ ለከ ደፈጣ ወንዝ ላይ ገብቶ ኦሮሞቹ እዛ ጋር የጠበቁ ነው ግመል የወሰደበት። ከዛ ላይ ቶክሲ ጀምረዋል ኦሮሞቹ ሲንቴኮንት በሁለት መሰራለን ኦሮሞ አይለኛ መሰራን መሰለኝ። ከዛ ሶማሌዎቹ ከዚህ ሲሰባ ሮጡ። ከዚህ እንዳለ ችግር የፈጠረ ግመል የወሰደ እሱ ነኝ።
ስንት ግመል ነው የተወሰደው?
70 ግመል ነበር። 70 ግመሉ ወሰደ። ባለቤቱ ሞቶ አለ። ባለቤቱ አብዱካድር አየሁ አውል ዞሪያ ልጆ አባላግመሉ አብዱቃዚር ሲያድ ይባላል።
ለመሆኑ ከዚህ አጋጣሚ በኋላ ማምሻውን ሁኔታው ተረጋግቶ ይሆን?
ዛሬ ነው ትኩስ ነበረ። ማን ይታወቃል? ጠዋትም ይጀምራሉ አይታወቁም። እዚህ ጋር በጣም ህዝቡ በረሀብ ሊሞቱ ነው። በውሃ ጠምቶ አንድ ልብስ የለትም 5 ወር።
ለምንድን ነው እንደዚህ የሆነው? ግን
ተወደደ። እዚህ ጋር 1000 ነው ገዛው። ዛሬ አንድ ቁምጣ 50 ኪሎ
ጨው
ማሌ እዚህ ያለው የሞቱ ነው። ምን ባል ያገኙ አንድ ቁምጣ ዛሬ ያመጣሁት መከላከያው በ1000 ነው ገዛሁት።
የትኛው ክልል ውስጥ ነው እናንተ ያላችሁት?
ኦሮሚያ ውስጥ ምዕራብ ሐረርጌ ዞን ዳሮ ለቡ ወረዳና አዊ ጉዲና ወረዳ ነው ችግሩ ያለበት።
የትኛው ጎሳ አባላት ናችሁ እናንተ?
ሶማሌም ኦሮሞም አለ። አሁን ብዛታችን ኦሮሞ ለቀዋል። ትንሽ ቦታ ነው አለው ለቀቁ በቃ እንዳለ። ከዛ ኦሮሞቹ ወደ ላይ ሄዶ መንገድ ዘግቷል።
ይሄ ሁኔታ እንዴት ሊፈጠር ቻለ? እስቲ መጀመሪያ ይንገሩኝ። እንዴት ምን ሆነ? ለምን እንደዚህ ሆነ? አብራችሁ ነበራችሁ አይደለ እንደ የምትኖሩት?
አብራችሁ ነበር፣ አብራችሁ ሊበላ ነበር። ህዝብ አይደለም እየተፈጠረ መጀመሪያ።
እሺ፣
መንግስት ሰራተኛ ነው ሰው ግጭት ተፈጠረ መጀመሪያ።
እሺ፣ እንዴት ሆኖ?
ጸጥታ ዘርፊ ኃላፊ ይባላል አንዱ ዳሮ ለቡ ኃላፊ ነበርና ህዝብ ተሰብሰቦ በሰብሰባ ድሮ ሶማሌና ኦሮሞ አማራ ይሁን ኢትዮጵያ እንዳለ አንድ ቦታ ነው የሚሰብሰቡት።
እሺ፣
ከዛ ሰብሰባው ሶማሌ እንዳይገባ ከዛ በኋላ ቀይሮ ተሰብሰቦ ቀይሮ ይባላል አሁን ተነሶ በቃ ሶማሌው ከዚህ ሀገር ያስለቀቁ ይናባረራለን ብሎ እሱ ነው ሰብሰባ የደረገ መጀመር።
ማን ነው እሱ? ማንም ይባል
ሀምዲ ይባላል። ሀምዲ ጸጥታ ዘርፊ ኃላፊ ነበር ዳሮ ለቡ።
አሁን የት ነው ያለው?
አሁን እሱ የት እንዳለ ማን ያውቃል? አይታወቁም። ቦታው ወይም መሰበብ ነው አለው ወይም ጫካ ገብቶ ይሆናል አይታወቁም። አሁን
እና ይሄ የመንግስት ሰራተኛ ነበር ነው የሚሉኝ?
መንግስት ሰራተኛ ነበር እሱ። ጸጥታ ዘርፊ ኃላፊ የዳሮ ለቡ ነበር።
ለምንድን ነው ሶማሌዎች ስብሰባ ውስጥ እንዳይገቡ የከለከለው ሰውየው?
የእኛ ገረመኝ። ወንድማሞች ናችሁ አማሽኖች አማሾች ናችሁ ነበር እና እኔ አሁን ያልኩት እኔ የደወሉበት ሶማሌ ነው የኔ ዘሩ።
እሺ።
ቶቹም 5 ናቸው ኦሮሞ ነው አገባሁት።
እሺ።
ወንድሜም ኦሮሞ አገባሁና አባቴም እንደዚያም ነበሩና አያቴም ኦሮሞ ነን። ከዛ ዘራችን ሶማሌ ነው ይጠፋ ቢሎ በቃ እንደዛ ቢሎ ጀመሩ። ማን ያውቃል በእናት።
እሺ፣ ከዛ በኋላስ ምን ሆነ?
ከዛ በኋላ ህዝቡ ሰብስበዋል። ከሶማሌ ላይ ከብት እንዳይገዛ፣ ላም እንዳይገዛ፣ ግመል እንዳይገዛ፣ ከብት ሱቁም ከከፍቶ ሶማሌም እንዳይገዛ፣ ሱካሩም ቢሎ ተሰብሰባ የተደረጉ እንዳለ መንግስት ሰራተኛ።
እሺ፣
ድጋሚ አሁኑ ህዝቡ ተሰብስቦ አርቢ ቀን ተነሳ 9 ሰዓት ላይ በድንጋይ መወርወር፣ ቤት መፈረስ እንዳለ ከተማው ያለበት ቦታ 2 ቦታ ነው ቲቶ ከዳሩ ለቡ መቻራ ተነስቶ ገርቢ ላይ ወጋ ጀመሩ። ወጋ ሲጀመር ሁለት ሰው ሞቷል፣ ሁለት ቆስሏል።
መቼ ነው ይሄ ነገር የተፈጠረው?
አሁን አምስት ወር እየገባ ነው። አምስት ወር
እና በዚህ በአምስት ወር ውስጥ ሁሉ እንደዚህ አይነት መቃቃር አለ፣ እንደዚህ አይነት ችግር አለ ነው የሚሉኝ?
አዎ።
የደረሱላችሁ አሉ? እርዳታ ድጋፍ የሚሰጧችሁ?
አሁን ትናንት ወደ አንድ መጥቷል እርዳታው። አንድ መኪና ስንዴ፣ ሩዝ፣ ወተት ምናምን አምጥቶ መከላከያው ከመንግስት ጋር አምጥቶ እዚህ ጋር ያከፋፈሉ ነበረ ሁለት ቀን።
እሺ።
ዛሬው ለቡ ያከፋፈሉ ነበረ እዛ ጋር እነሺ ብርድ ልብስ ምናምን አምጥተዋል። አሁን ሰማሁት፣ እንደዚህ ሰማሁት። አሁን ስልክ ደው።
ለመሆኑ ይሄ ሁኔታ መፍትሄ እንዲያገኝ እንዲረግብ እርቅ እንዲወርድ የተደረገ ጥረት አለ?
ምንም የለትም የተደረጉበት። አሁን መንግስት መጥተዋል፣ መከላከያው ሲመጣ በኛ እዚህ ጋር ካስተማ የሚያገኙበት መፍትሄ ሲጠኝ ገብቴን ይገባልን። በቃ ገና ሽንግልና ያደርጋልን ሸማግሌው ከኦሮሞቹ ጋር ሰብሰብን፣ ከዚህ ሰብሰብ ሽንግልና ያደርጋልን ብሎ ተናገረ የሆነ ጀነራል መጥቶ ባለፉ።
እና የተጀመረ ስራ ለማስታረቅ ሁኔታውን ለማብረድ
የለም? አሁን እስካሁን አልጀመረም፣ ገና እንጀምራለን ያሉ ነው።
ስለዚህ በዚህ ሁኔታ ውስጥ ነው እንደገና ዛሬ የተፈጠረው ግጭት የተነሳው ማለት ነው?
አዎ።
ከሶማሌ ክልል ጋር እናንተ ጉርብትና አላችሁ እንዴ?
ማለት ሶማሌ ክልል አይታወቁም። ይሄ አያት ከአያት 300 ዓመት በላይ ነው እዚህ የሚኖሩት። እዚህ ሶማሌ ያለው ከክልል ጋር አይቀርቡም። 400 በላይ ነው፣ 400 ኪሎ ሜትር በላይ ነው ሶማሌ ከዚህ።
እና ግን ያላችሁት ኦሮሚያ ውስጥ ነው?
ህዝባችን ኦሮሞ መሆኑን ይታወቃል።
እና ከሶማሌ
ጋ ነው አለም ላይ በቃ ከተማ የሚከፍቱት አለም ላይ ድርጅቶቹ በቃ ይጮሁ፣ እኛ የጮሁ ምን አላገኙም። ጋዜጠኛ አንድ ሰው አላገኙም። ማን ይመጣል መንገድ ላይ መኪናው አይመጡም። ዘግቶ ሶማሌ ጋር እንዳይሄድ
ከሶማሌ ክልል እናንተ ጋር ሊደርስ የሚችል ኃይል አለ? ልዩ ፖሊስም ቢሆን ወይም ሌላም ኃይል የመንግስትም ኃይል ቢሆን እናንተ ጋር ሊደርስ የሚችልበት መንገድ አለ?
አሁን የለትም፣ የለትም። ይረጣል። ከዛ
የእናንተ ሰው እዛ ሶማሌዎቹ እዛ ዳሮ ለቡ ያላችሁት የታጠቃችሁ ናችሁ እንዴ?
ሶማሌ
አዎ። መሳሪያ አላችሁ እናንተ?
ብዙ የለትም መሳሪያው። ሶማሌው መሳሪያ የሌለበት ጋዱሎ ይባላል ቦታ ተሰምቷል መሰለኝ። ባለፈው ስንት ሰው ያረዱ እዚያ ጋ ጋዱሎ፣ አሮረቲ፣ ከፉጉ፣ ከመከኒቲ፣ ሚሪቃይ ሰው አርዷል በመሳሪያ የሌለበት። አምስት ወር የታመሙበት ጠቢታ የሚባል አታገኝ እኛ አላገኝም።
ህክምናም አታገኙም ማለት ነው?
አላገኙም። ህክምና ምናምን አንድ መድኃኒት የለትም አንድ ምክን ማለት
እና ሰው እንዴት ይሆናል ሲታመም?
አሁን በቃ አንድ ልጅ ነበረ እዚህ ፋርማሲ፣ አንድ ኔርስ ነበረ እዚህ ጋር እኛ ጋር።
እሺ።
3 ወር በፊት ትንሽ መድኃኒት ጨምጥቶ አሁን ጨርሰዋል። በቃ ስንት ቆሰለኛ ነበሩና ጨረሱ። አሁን በምንም የለትም። አሁን የታመሙበት ሰው ዝም ብለው እንጨት ነገር ይበላል።
ለመሆኑ ስንት ሰው ሞተ ባለፉት አምስት ወሮች ውስጥ በነበሩ ሁኔታዎች?
አሁን የእኛ ጋር የሞተበት 107
107 ሰው?
አዎ።
107 ሰው ተገደለ በአምስት ወር ውስጥ? እናንተ ቀበሌ እዛ ዳሮ ለቡ ብቻ
በአምስት ወር ውስጥ ሰውን በአንድ ሳምንት
የቆሰለ
ከዛ ሰው ህዝብ የሞተበት ከዛ በላይ ነው። አሁን ጥይት የሞተበት ሰው 37 ነው የሞተበት ጥይት ላይ ቆስለኛም 77 ሰው ነው እዚህ ያለሁት በአንድ መላኒ ሳያገኝ።
ከአካባቢው ነዋሪዎች ያገኘሁትን መረጃና ብሶታቸውንም ይዤ ወደ ምዕራብ ሐረርጌ ዞን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ አብዱረዛቅ አህመድ ደውዬ ነበር። የሚከተለውን ቃላቸውን ሰጥተውኛል።
ሁለቱንም ወረዳ ዳሮ ለቡና አብይሁዲናን ለማግኘት ሞክሬያለሁኝ።
እሺ፣ ምንድን ነው እስቲ ያለው ሁኔታ?
በዛሬው ዕለት ውሏቸው ሰላም እንደሆነ ነው የነገሩን። በተለይ በዚህ 3 ቀን ውስጥ እየተሰራ ያለው የህዝብ ለህዝብ ውይይትና እነሱ መልሶ ለማገገም ወይም ለማቋቋም ይሰራ ያለው ስራ ነው የነገሩኝ። እናንተ ያልከውን መረጃ ለማጣራት ሞክሬ ነበረ። ምንም ሰላም እንደሆነ ነው ዳሮ ለቡ ያገኘሁት፣ አዊ ጉድና ያገኘሁት። አልፎ አልፎ ትንኮሳ አለ። በተለይ አዊ ጉድና አካባቢ ኢብሳ ብትባል ቦታ እንደ ጠቃዳ በሚባል አካባቢ ላይ አልፎ አልፎ ትንኮሳ፣ ቤት ማቃጠል በታጣቂ በሶማሌ ታጣቂ እንዳለ አልፎ አልፎ እንዳለን ትላንትና በሎ የምትባል ቦታ ላይ፣ በዛ ዕለት ደግሞ ገንደ ደጋዳባ ላይ የተወሰኑ ቤቶችን የማቃጠል ትንኮሳ ነገር እንዳለ ነው የነገሩኝ። በተረፈ ግን እንዳልኩ አሁን ችግር የተፈጠረባቸው የሚባሉት ቀበሌዎች 5 ናቸው። ዳሮ ለቡ 44 ቀበሌ ነው ያለው። ከዛ ውስጥ 5 ቀበሌ ነው አሁን ችግር ያለበት። ሀዊ ጉድናም እንደዚያም 20 ምናምን ቀበሌ ነው ያለው። 5 ቀበሌ ነው ችግር ያለበት። እዚህ አካባቢ ላይ ያው ከዞንም ከክልልም ከተለያየ የተቋቋሙ ኮሚቴዎች ቤት ለቤት ስራና ህዝብ መልሶ ለማቋም የተለያየ መድረክ ፈጥሮ እያረጋጉ ነው ያሉት እና ያለው ነገር ድባቡ ቆንጆ ነው እና ወደ ሰላም መድፈን ደርሷል ለማለት ይቻላል የሚለውን ለመናገር ነው።
አቶ አብዱራዛቅ፣ በነገራችን ላይ እዚህ ኢብሳ ሀዊ ጉዲና ላይ ዛሬ 70 ግመል ተወስዶ የግመሉ ባለቤት አብዱልቃድር ዚያድ የሚባሉ መገደላቸውን ነው እንግዲህ ቀደም ሲል እንደገለጽኩሎት የሰማ ነው። እኛ ይሄ ሁኔታ አልተፈጠረም ነው የሚሉኝ?
ማለት እኔ አሁን እንዳልኩ በስልክ ነው የተገናኘኋቸው ሁለቱንም ወረዳዎች። ይሄ ችግር እንዳለ ጠይቂያቸው ይሄ ችግር እንደሌለና ይሄ መረጃ እንደሌለ ነው የነገሩኝ። አሁን ችግር አለባቸው የሚባሉ ቀበሌዎች ሁለቱም ወረዳ አካባቢ የሰላም መድረክ ተፈጥሮ የአጋሽ ሽማግሌ በተለያዩ የተዋጡ ህብረተሰብ ክፍሎች ህዝብን ወደ ሰላም የማምጣትና መድረክ ፈጥሮ የግንኙነትን የማጠናከር ስራ ነው እየሰራ ያለው ያለን መረጃ። አልፎ አልፎ ያለው ትንኮሳ በሶማሌ ታጣቂ አካባቢ በተለይ ሀዊ ጉድና የምትባል ቦታ ኢብሳ ቀበሌ ውስጥ ገንደረጋ ዳባ ላይ በዛሬ ቀን የተወሰኑ ቁጥራቸው 10 የሚሆኑ ቤቶች አልፎ እንዳቃጠሉ ነው ትንኮሳ ያለው። ሆኖም ግን እንደ በፊቱ ድባቡ እንዳልሆነ ህዝቡ ወደ ሰላም መምጣት ሂደቱ ጥሩ ደረጃ ላይ እንደደረሰ ነው ያገኘሁት መረጃ።
ከዚህ በፊት ሐምዲ አህመድ የሚባሉ የዳሮ ለቡ ወረዳ የጸጥታ ኃላፊ የነበሩ ሰው ዘር እየለዩ ጎሳ እየለዩ ስብሰባም እንደዚህ ሲሰበሰቡ እገሌ ግባ እገሌ አይግባ እያሉ መቃቃር እንዲፈጠር አድርገው ነበረ የሚል ስሞታ ነው እኔ የሰማሁት የአካባቢውን ሰዎች ሳነጋግር። አንደኛ። ሁለተኛ፣ በዚህ ምክንያት ባለፉት 5 ወራት ውስጥ የ107 ሰው ህይወት እንደጠፋ እና ከ70 በላይ ሰው እንደቆሰለ ነግረውኛል። የዛ አካባቢ ነዋሪዎች፣ የዳሮ ለቡ ነዋሪዎች ማለት ነው፣ በተለይ በኢዶ ጀነት አካባቢ ያሉ ሰዎች። ስለዚህ የሚያውቁት ነገር አለ አቶ አብዱራዛቅ?
አዎ፣ እንደምታወቀው በምዕራብ ሐረርጌ ውስጥ ዳሮ ለቡና ሀዊ ጉድና ከሶማሌ ክልል ወይም ደግሞ ከክልል 5 ጋር ጉርብትና የሌለው ወረዳ መሆኑን አረጋግጬ መናገር ፈልጋለሁኝ። ከዞኑ ሶማሌ ክልል ጋር ጉርብትና ያለው ሜሶና ዶባ የምትባል ወረዳ ነው። በአጠቃላይ እኛ እንደ ዞናችን በተለይ ከሶማሌ ጋር ያለው ግጭትን በተመለከተ የሰላም ስምምነቱ በድሬዳዋ ላይ ከተደረገ በኋላ በሁለቱ ክልሎች ከተደረገ በኋላ ያለው ሁኔታ በምናይበት ጊዜ በመቶ የሚቆጠሩ የኦሮሞ ንጹሐን ለሞትና ለቁስልን እንደተጋለጡ ነው ማቀው። ያለኝ መረጃም እንደዛ ነው። ግን አሁን ችግሩ ከተፈጠረው ከታህሳስ 6 ወይም ታህሳስ 5 ጀምሮ ያለው ሁኔታ የመጀመሪያው ታህሳስ 6 እና 7 ካልሆነ በስተቀር ከዛ በኋላ ያለው ሁኔታ እንዳልኩ ህዝብ መድረክ በመፍጠር ህዝቡ ባክግራውንዱ ወይም ደግሞ የጥላትነት ግንኙነት መንፈስ እንዳልነበረ አብሮ የኖረ የነበረ ወደፊትም አብሮ የሚኖር ህዝብ እንደሆነ በመሀላቸው ቅራኔ እንደሌለ መድረኮች ተፈጥሮ መግባባት ላይ ደርሷል የሚል እምነት አለኝ እና በዚህ ላይ እንደደረሱ ነው ያለኝ መረጃ። ግን አልፎ ዛሬ ትንኮሳ አለ የምለው አራዳ ኢብሳ ወይም ደግሞ ኢብሳ ቀበሌ የምትባል ላይ በታጣቂ በሶማሌ ታጣቂ ትንኮሳ እንዳለ ነው ማውቀው። የተወሰነ 9 ቤቶችን የማቃጠል ትንኮሳ እንዳለ ነው ማውቀው።
ግን ይሄ አካባቢ
ግን ያለው ድባብ ሰላም እንደሆነ ነው ማውቀው።
ይሄ አካባቢ ከሶማሌ ክልል ወሰን በጣም ርቆ የሚገኝ ቦታ ነው። ቅድም እርሶም እንደገለጹልኝ ነዋሪዎቹም እንደሚሉት ከሶማሌ ክልል ጋር ካለው ግጭት ጋር የሚገናኝ አይደለም እና በዚህ በዳሮ ለቡ ውስጥ የሚኖሩ ቁጥራቸው የበዛ የሶማሌ ብሔረሰብ አባላት ጥቃት ይደርስብናል፣ በሽምቅ ሁሉ ነው ጥቃት የሚደርስብን፣ መውጣት መግባት አልቻልንም ከአካባቢ ሁሉ እያሉ ነው ስሞታ የሚያሰሙት። እንዲህ አይነቱን ዘር ተኮር የሆነ ጎሳ ተኮር የሆነ ግጭት ለማስቀረት እናንተ በተጨባጭ ያደረጋችሁት ነገር አለ ወይ? በመንግስት ደረጃ አንደኛ የጸጥታ ኃይሎች ገብተው ለማረጋጋት ሰውን ለመጠበቅ የሚያደርጉት ጥረት አለ ወይ? ሁለተኛ ቅድም ያሉት የአገር ሽማግሌዎችም ይሁን በሌሎች ደረጃዎች የሚደረጉት ጥረቶች ምን ደረጃ ላይ ናቸው? የገፉ አይደሉም ብለውኛል የአካባቢው ነዋሪዎች። ምንም የተደረገ ነገር የለም እስካሁን ድረስ ብለውኛል።
አመሰግናለሁ ሰለሞን። ዘለይቶ ማጥቃት በአካባቢው እንደሌለ ረግጬ መናገር እፈልጋለሁ። ያለው ነገር ምንድን ነው? ይሄ ወረዳ እምብርት የኦሮሚያ ወረዳ ነች፣ ወይም ደግሞ እምብርት ቀበሌዎች ናቸው። እንደምታወቀው በህገ መንግስቱም የኦሮሚያ ክልል ባለው በመዋቅሩ ወረዳ አለው፣ በወረዳ ስር ቀበሌ አለው። በቀበሌ ውስጥ እንደ ማንኛውም ብሔር ብሔረሰብ እንደምኖር በቁጥር የሚቆጠሩ የሶማሌ ተወላጆች ይኖራሉ። እነዚያ የሶማሌ ተወላጆች የሚተዳደሩት አካባቢው በህገ መንግስት የሰጠው በኦሮሚያ ክልል ስር ነው የምታደሩት ማለት ነው። አሁን ያለው ነገር መታወቅ ያለበት ነገር ያለው በዚሁ በኦሮሚያ በሚያስተዳድረው ወረዳ ውስጥ በኦሮሚያ በሚያስተዳድረው ቀበሌ ውስጥ ታጣቂ ወይም ደግሞ መሳሪያ ታጥቆ የምንቀሳቀስ ዜጋ ተጠሪነቱ ለዛ ቀበሌ ያልሆነ ወይም ደግሞ ለወረዳው ያልሆነ ከህገ መንግስቱ የሚጻረር ነገር ይመስለኛል። አሁን ያለው ነገር አልፎ የሚታየው በሶስቱ ቀበሌ ወይም ደግሞ በአምስቱ ቀበሌ አሁን የሚታየው ነገር ህዝብን መተናከል፣ ከብት መዝረፍ እና አድኖ ግድያ ያለው መነሻው ከታጠቀ የሶማሌ ታጣቂ ነው ብዬ ለመናገር ፈልጋለሁኝ። ሆኖም ግን የኦሮሞ ህዝብ በጣም ታጋሽ ነው። ይሄ ነገር እኛን አይወክልም ወይም ደግሞ አይመለከትም ወይም ደግሞ ይሄ ዲሲፕሊን የተወሰኑ ግሩፖች ናቸው የሚል መንፈስ ወይም ደግሞ እምነት ስላለው ህዝቡን አቅፎ አሁንም የመግባባት እና ወደ ሰላም የማምጣት ፍላጎት ከኦሮሞ የመነጨ ይመስለኛል። ግን ከእነሱ አለመሆኑም መናገር እንፈልገው አልፎ ዛሬም ትንኮሳ አለ ብዬ እየተናገርኩ ነው። ቤትን ማቃጠል ማለት ነው። እያቃጠሉ ያሉት ቤት የኦሮሞ ቤት፣ እያቃጠሉ ያሉት ቤት በኦሮሞ ወረዳ ውስጥ በኦሮሚያ ያለው ቀበሌ ውስጥ ነው። ይህንን እንድታውቅ ፈልጋለሁ ሰለሞን።
አቶ አብዱራዛቅ አህመድ፣ እንግዲህ ደግሞ መልሼ እመጣለሁኝ ወደ እርሶ። ተጨማሪ መረጃ፣ ቀረብ ያለ መረጃ ደግሞ በመጪዎቹ ቀናት ያገኛሉ ብዬ ተስፋ አደርጋለሁኝ። እግዜር ይስጥልኝ ለጊዜው በጣም አመሰግናለሁኝ።
አመሰግናለሁ ሰለሞን።
አቶ አብዱራዛቅ አህመድ የምዕራብ ሐረርጌ ዞን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ናቸው። ዳሮ ለቡና ሐዊ ጉዲና አካባቢ እየታዩ ያሉ ሁኔታዎችን በቅርብ እየተከታተልነን የሁኔታዎችን አካሄድ ከሰሞኑም አጠናቅረን እናቀርብላችኋለን።
ሐኪሞን ይጠይቁ ፕሮግራማችን እነሆ። የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው ደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረ ተከታታይ ቅንብር ሁለተኛ ክፍል ነው። ዛሬ ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ ሚኒሶታ ግዛት የሚገኝ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት የመጀመሪያ ክፍል ዝግጅት መገባደጃ ባቀረበው የመጨረሻ ጥያቄ ይነሳል።
ዶክተር ብሸት፣ ይሄ ሀርት አታክ የሚባለው ሁኔታ ሲከሰት ልብ ስራውን ለመስራት የሚያስፈልገው ኦክሲጅንን ጨምሮ በሰውነታችን የደም ውህደት አማካኝነት የሚመጣው ንጥረ ነገር ሲቋረጥ በድንገተኛ የሚከሰት እንደመሆኑ አንዳንዴ ምልክቶቹ ለሱ ብቻ የተመደቡ ላይሆኑ ይችላሉና እንደ አፋጣኝ ሕክምና እርዳታ ጠያቂነቱ ሰዎች እነኛ ምልክቶች ሲያዩ ቶሎ ብለው እንዲረዱ ምን አይነት የታወቁ አዘውትሮ የሚታዩ ምልክቶች ይጠበቁ ይሆን? ዋና ዋናዎቹ ምልክቶች ብንዘረዝር።
ልብ ላይ የሚደርስበት የጉዳቱ መጠን የሚወሰነው በደም ስሩ ትንሽነት ወይም ትልቅነት ቢሆንም ከሞላ ጎደል ግን ትንሽም ጠባብም ደም ስር ትሁን ትልቅም ደም ስር የሚዘጋው በሰውነታችን ላይ የሚያደርሰው ስሜት በጣም ተመሳሳይ ነው የሚሆነው እና እሱን ማብራራቱ ለአድማጮቻችን የሚጠቅም ይመስለኛል። ግን እሷ ጋር ከመግባታችን በፊት አሉላ ብትፈቅድልኝ የተለያዩ ቃላትን ስናብራራ አንድ ሌላ የመጣልኝ ሀሳብ አለና ሳረሳው እንደገና እዚህ ጋር እሱን ብናብራራ ከሌላ ሰምተውት ከሚያውቅ ነገር ጋር ድንገት ከተምታታባቸው ስትሮክ የምንለው ደግሞ ቃል አለ እና ይሄ ስትሮክ የሚባለው ጉዳይ ልክ የልብ ጡንቻ ሲዘጋ የሚደርሰውን ጉዳት ልክ እንደሱ ሆኖ ግን የት ላይ ነው ይሄ ደግሞ ችግር የተከሰተው? አንጎል ላይ ሲሆን ነው ስትሮክ የምንለው። ስለዚህ ለልብ ሀርት አታክ የምንለው ቃል ይሄው ጉዳት አንጎል ላይ ደግሞ ሲደርስ ስትሮክ እንለዋለን እና እነዚህን ሁለቱን
እንዲያዛምዱና ንጽጽር እንዲመለከቱ ነው።
እሱን ነው ትንሽ አቋርጬ ከውይይታችን ላሳስባቸው ይፈል
ጥሩ ነጥብ አምጥተዋል። መልካም። ይህን አንጎል ውስጥ የደም ስሮች ውጥረት ተከትሎ የሚፈጠረውን ድንገተኛ ሁኔታና ሰዎች ራሳቸውን ወደ ምሳትና ሌሎች የተባባሰ ሁኔታ የሚደርሱበት የማዛመድ እድል ይሰጣል። ወደ ዋናው የጀመርነው ነጥብ ልመልሶ።
አዎ፣ ስለ እነሱ አሁን ቅድም የጠየከኝ ይሄን አሁን ልባችን ያጉዳት ደርሶበት ድረሱልኝ በሚለን ጊዜ ምን ምን አይነት ስሜቶች ናቸው የሚከሰቱት? እነሱን በአጭሩ ማብራራት እንችላለን ወይ የሚለው ምን እንደምንከተል ለማዘጋጀት አራት አምስት ነገሮች ልጥቀስል።
እሺ።
በአጠቃላይ እነዚህ አምስቱ ነገሮች ምንድን ነው የሚሆኑት? ለእኛ እንግዲህ ባለሙያ ሆነን አሁን አንተ መጥተህ እዚች ጋር እየተሰማችኝ ነው ይቺ ነገር ምን ትመስልሃለች ብለህ ብትጠይቀኝ የምጠይቃቸው ነገሮች አንዱ የሚሰማህን ስሜት ምን ይመስላል በደንብ እስቲ እሱን አብራራው የሚለውን ጥያቄ ጠይቃለሁ። ማለት እንደ ጭነት ነገር ነው? እንደ ውጋት ነገር ነው? እሱን ተመልሼ ትንሽ አብራራልሃለሁ። ከዛ ደግሞ የት ጋ ነው የሚከሰተው? ይሄ እዚህ ደረትህ ላይ ነው? ከስወርዶ ነው? ወደ ላይ ወደ ጉሮሮ ጋ ነው። እሱ ለኛ ብዙ ትርጉም ይሰጠናል። እሱን ጠይቀን በምንረዳበት ጊዜ ከዛ ደግሞ እናልፍና ይሄንን ስሜት ምን የሚያባብሰው ወይም ምን የሚያሻሽለው ነገር አለ ምንለው ደግሞ ጥያቄ አለ። በሽተኞች መስማት የምንፈልገው የሚቀጥለው ደግሞ መቼ ተከሰተ ነው። መቼ ተከሰተ፣ ለምን ያህልስ ጊዜ ቆየ? እነዚህን ነገሮች አይተን አብረው ደግሞ ሌሎች የተከሰቱ ለየት ያሉ ነገሮች፣ ለምሳሌ አንዳንዴ አሁን አንድ ሰው ደረቴን አሞኛል፣ አብሮ ግን ትንፋሽ አላጠረም፣ አላቅለሸለሸኝም፣ ያላበኝ ነገር የለም፣ ምንም ነገር የለም የሚል ከሆነ በዛ ጊዜ ይሄ ነገር ከልብ እየራቀ እየሄደ እንደሆነ እገነዘባል። በሌላ አኳያ ደግሞ ደረቴን በሚያመኝ ጊዜ አብሮ ደግሞ በጣምም አላበኝ፣ ፊቴ በሙሉ በላብ ረጥቦ ነበረ፣ ትንሽም አቅለሸለሸኝ፣ ትንፋሼም ተረበሸ ወይም ትንፋሽ ያጠረ የሚሉ ከሆነ ደግሞ አብረው የደረት ማመምና እነዚህ አሁን ያልኩ ነገሮች አብረው ሲዛመዱ መልሶ ደግሞ ደረት ላይ የልብ መጨናነቅና የልብ መጎዳት ላይ ደግሞ እንዳተኩር ይቀሰቅሰኛል ማለት ነው። እንደዚህ አይነት ሂስትሪ ወይም ደግሞ እንደዚህ አይነት አባባል ከበሽተኛ ስሰማ
በርካታ ነገሮችን አንስተዋል። የደረት ስቃይ ስሜት፣ ደረት ላይ የሚጨናነቅ ሁኔታ ሲፈጠር፣ የትንፋሽ ማጠር፣ ላብና ትንፋሽ ቁርጥርጥ ማለት፣ ማቅለሽለሽ ተዛምደው የሚመጡባቸውን ሁኔታዎች ከግምት እንዲያስገቡ ነው ዶክተር ብሸት የነገሩት። ሀርት አታክ የሚባለው ይህ ልብ ላይ የሚደርስ ጉዳት በሚታይ ጊዜ ሁሉ ፈጥኖ የሚመጣልን ቁልፍ የህመም ስሜት፣ ነገር ግን ለተባለው ህመም ሲሆንና ሌላ ህመም ሁኔታ ሲሆን የተለያዩ ገጽታዎች አሉት። አንዳንዱን መልሰን ብናስታውስ የደረት ስቃይ ስሜት በሙሉ ልብ ላይ የደረሰ ጉዳት መታያ አለመሆኑን ሲሆን ደግሞ አሳሳቢ ነውና እንዴት ተለይተው አፋጣኝ ህክምና እርዳታ ማግኘት ይቻላል ወይ ያስፈልጋል?
በጣም ጥሩ። አንዳንድ ስሜቶች አሉ። ለምሳሌ መጀመሪያ ይሄ ነገር የት ጋር ነው የሚከሰተው የሚለውን ያው ደረት ስንል እንግዲህ ወደ መሀል ደረት ወይም ወደ ፍሪምባ አካባቢ ያለውን የሰውነታችን ክፍል ነው እያወራን ያለ ነው። ብዙ ጊዜ ሰዎች ይጠይቁኛል፣ በነገራችን ላይ ልብ የት ጋር ነው ያለ ይሉኛል። እና ልብ መሀል ደረት ጋር ሆና ትንሽ ወደ ግራ ታዘነብላለች፣ ግን የሚሰማው ስሜት ሁልጊዜ ልክ ልቧ ላይ ሊሆን አይችልም። ማለት ልክ በግራ በኩል ሊቀመጥ አይችልም። እና ምንም አይነት ስሜት መሀል ደረት ላይ በተለይም ከመሀል ጀምሮ እስከ ታች ያለው ደረት ላይ ትንሽ ወደ ግራ ዘንብሎ ከመጣ እሱ አሁን ልንከታተለውና ሊያሳስበን የሚችል ነገር ይሆናል። ግን ደረት ላይ ደግሞ ተወስኖ ብቻ መቅረት ሳይሆን አንዳንዴ ደግሞ ያው የተሰማን አይነት ስሜት ወደ ጉሮሮ ሊመጣ ይችላል። አንዳንዴ ደግሞ ወደ ግራ ትከሻ ብሎም ደግሞ ወደ ግራ እጃችንም ደግሞ ሊሸጋገር ይችላል። አሁን ይሄ የምንለው ስሜት ምን አይነት ነው የሚለው ግን እሱ ላይ ነው ሰዎች ሁሉን ስሜት የሚሰማቸውን ነገር ይሄም ልቤ ነው፣ ይሄም ልቤ ነው፣ ይሄም ልቤ ነው ብለው ማለት ማሰብ የሌለባቸው። ምን አይነት ስሜት ሲሆን ነው አሁን የተናገርነው ቦታ ጋር ማሰብ ያለባቸው ወደሚለው ልውሰድህ። ብዙ ጊዜ ልብ ሲጎዳ የመጫን ስሜት ነው ሰው የሚሰማው። አንዳንድ ሰዎች ምን ይሉኛል፣ ልክ በሶ እንደምትጨብጠው በእጃቸው እንዲህ አድርጎ ጨበጠኝ፣ እዚህ ጋር ጭምቅ አድርጎ እንደዚህ ያዘኝ ይላሉ። አንዳንድ ሰዎች ልክ ደረቴ ላይ ቀበቶ አድርጌ ቀበቶን እንዲያው በጣም እየሸመቀኩ ባጠብቀው እንደሚሰማኝ አይነት ቫይስ ላይክ ግሪፕ ይባላል። ልክ በቃ የሆነ ወይ መቀነት ወይ ቀበቶ ደረትህ ላይ አድርገህ መሀል ደረትህ ላይ ዝም ብለህ እየሸመቀክ እንደሱ ብትይዘው ማለት ነው። አንዳንዶቹ ሳጥን ደረቴ ላይ ተቀምጦብኛል ወይም ደግሞ መኪና ደረቴ ላይ ልክ ቁጭ እንዳለብኝ ነገር ነው የሚሰማኝ ይሉኛል። እና እነዚህ አይነት ነገሮች ስትሰማ መጫን፣ መጨብደድ፣ መጭመቅ፣ መክበድ እንደዚህ እንደዚህ አይነቱ ነገር ደረት ብቻ ጋር ሳይሆን ወደ ጉሮሮም ጋር እንደዚህ ጭምቅ አድርጎ ጉሮሮ የሚይዝ ነገር ወደ ትከሻም ወደ እጅም ጋር ከሄደ ይሄ አሁን ወደ አሳሳቢነት ደረጃ እየሄደ ማለት ነው። ግን ብዙ ሰው እንዲያው በጣም ሲወዘውዘው የሚቆየው ስሜት ምን አይነት ይመስልሃል አሉላ? እንደዚህ የሚጠዘጥዝ ነገር ደረቴ ጋር ይሰማኛል። ከልባቸው በግራ በኩል እያመለከቱ እዚች ጋር እንደዚህ የሚጠዘጥዝ ነገር ይለው በጣታቸው እንዲያሳዩኛል እና እንደሱ ሲሉኝ እንደሱ አይነት ነገር ለምሳሌ አሁን ልብ ሊሆን አይችልም። መውጋት የሚባል ነገር ልክ በቢላዋ እዚህ ጋር እንደዚህ የሚወጋኝ ነገር አለ ብለው ወደ ደረታቸው ጋር ሊያሳዩኝ ይፈልጋሉ። እንደ ኮሬንቲ የሚጠዘጥዘኝ ነገር አለ፣ ጥስጥዝ ያደረግና ይለቀኛል። ምንም አይነት ያዝ ለቀቅ የሚያደረግ ነገር ከልብ ጋር ብዙ ጊዜ አያውኝም። ለምን? መጀመሪያ እንደ መሰረታዊ አድርገን የተነጋገርነው አንዴ ልብ የደም አሰጣጡ ከተቋረጠ ያ የተቋረጠው ነገር መዘጋት መከፈት መዘጋት መከፈት አይችልም። በየሰከንዱ ወይም በየደቂቃው አንዴ ከተዘጋ ያቺው ነገር ያቺው ህመም እዛው ነው እየበረታች ቀስ ብላ ትጀምርና መጀመሪያ ከተዘጋች ወዲያ ደም ስሯ እየጠነከረች 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 ትሄዳለች እንጂ ወጋር ጋዝ ወር ልታረግ አትችልም። እሱና ህመሙ አይግባቡም መጀመሪያው እና ለምንድን ነው የሚከሰተው የሚለው ነገር ጋር ይገባ ነው። የልብ ነገር ብዙ ጊዜ ስታውራ እንዴት ነው ሌላኛው ባህሪ ያልኩ የጊዜው ነው። ብዙ ጊዜ ምንድን ነው የሚሆነው? በሰከንዶች ውስጥ እየወጣ የሚሄድ ነገር እንደ ጦር፣ እንደ ኮረንቲ፣ እንደ ቢሏ፣ እንደ መርፌ እየነካካ የሚሄድ ነገር ሳይሆን ልብ ጋር የሚደርስ ህመም ቀስ እያለ ይጀምራል። ይሄ እንግዲህ መጀመሪያ ምልክቱን ሲሰጠን ነው። ኧረ ቧንቧው ተዘግቷል እያለን ነው እንግዲህ መጀመሪያ የደም ስሩ ተዘግቷል እያለ እየነገረን ነው። ከዛ ከደቂቃ ደቂቃ ግን ይሄ ቀበቶ መቀነቱ እንደገና እየጠበቀ ሄዳል እየጠበቀ ሄዳል። ምክንያቱም ልብ እየተራበሽ ነው ማለት ነው። በዚህ ወቅት ክብደቱ ይጨምራል፣ እንደገና ጭንቀት ይመጣል። ከዛ ነው እንዲያውም ሌሎች ያልኩ ነገር ማቅለሽለሹ፣ ላብ በላብ መሆኑ አብረው መከሰት የሚጀምሩት ይሄ በሚሆንበት ጊዜ ነው። እና እንዲህ አይነቶቹ ነገሮች ናቸው። ይሄ ልብ ነው ወይስ ዝም ብላ ወጋ አርገኝ ሄደችው ሌላ ነገር ናት የሚለውን አድማጮች የሚሰማቸውን ነገር እያገናዘቡ መረጋጋት ወይም ደግሞ ሌላ የሚያስፈልገው ጉዳይ ከሆነ መገንዘብ የሚችሉት።
አድማጮች፣ በእንግሊዝኛ ሃርት አታክ በመባል የሚታወቀው ድንገተኛ የጤና ሁከት ዙሪያ ከፍተኛ የጤና አማካሪው ዶክተር ብሸት የሰጡን ጠቃሚ ማብራሪያ አልተቋጨም፣ ሳምንት ይቀጥላል። ለአሁኑ እናመሰግናቸዋለን።
ይሄ የልብ ችግር አዲሱ በተለይ በብዙዎች ዘንድ አድፋጭ ገዳይ እየተባለ ይጠራል። ስለዚህ እንደዚህ አይነቶቹን መመሪያዎች መከታተል እጅግ በጣም ትልቅ ጥቅም ያለው ይመስለኛል። ሰዎች ሳያውቁት ነው ለእንደዚህ አይነት ችግር እየተጋለጡ ያሉትና አሉላንም እንግዳውም ዶክተር ውብሸትንም እናመሰግናለን።
በጣም ጠቃሚ ነጥብ ነው። አንዳንዴ ዶክተር ውብሸት ከኔ ጋር የሚናገሩ መሰለኝና አለችብኝና በቅርብ ማማክራቸው ይመስለኛል።
እናመሰግናል። እንግዲህ ተከታተሉን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከበርካታ የአፍሪካ ሀገሮች ግጭትንና ድህነትን ሸሽተው ለተሻለ ኑሮ አውሮፓ ለመግባት የሚጎርፉት ፍልሰተኞች በሊቢያ በኩል ነው የሚያልፉት። እዛም የወንጀል ቡድኖች ኢላማ ይሆናሉ። የወንጀለኞቹ የጭካኔ ተግባር ገደብ የለውም። የጾታ ጥቃት ይፈጽሙባቸዋል። በግዴታ ስራ ያሰማሯቸዋል። አካላቸውን ቀደው የሰውነታቸውን አካላት ያወጣሉ። ለባርነት ይሸጧቸዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስገንዝበዋል። በሊቢያ ዙሪያ ባልታወቁ ቦታዎች ፍልሰተኞች በ$200 ለባርነት እንደሚሸጡ የሲኤንኤን የዜና ስርጭት አሳይቷል። በድብቅ ሰው አሸጋጋሪዎች በኩል የሚጓዙት ፍልሰተኞች በሚሄዱባቸው ሀገሮች ህጋዊ ሰነድ ስለሌላቸውና ለሚያሸጋግሯቸው ሰዎች የሚከፍሉት ብዙ የገንዘብ ዕዳ ስላለባቸው ለእንግልትና ለብዙ አይነት ወንጀሎች የተጋለጡ ይሆናሉ። የሊቢያው የብሔራዊ ስምምነት መንግስት ህገወጥ በሆነ መንገድ ስለሚሸጋገሩት ፍልሰተኞች ጉዳይ ምርመራ ለማካሄድና ድርጊቱን የሚፈጽሙትን ሰዎች ተጠያቂ ለማድረግ ቃል ገብቷል። ዩናይትድ ስቴትስ ይህን ጥረት አበክራ ትደግፋለች። የብሔራዊ ስምምነት መንግስት ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩትን በመታገል በኩል ወሳኝ አጋር አድርጋ ታያቸዋለች። ዩናይትድ ስቴትስ በተጨማሪም ለፍልሰተኞች፣ ለስደተኞችና በሊቢያ ለተያዙት ግለሰቦች የሰብአዊ እርዳታ አስተዋጽኦ ማድረጉን ትቀጥላለች። ዩናይትድ ስቴትስ ለፍርድ ለማቅረብ ጥበቃ በማድረግና በመከላከል ጥረት ላይ በማትኮር የሰዎች ማሸጋገር ተግባርን ትታገላለች። ወንጀሉ ከመፈጸሙ በፊት እንዴት ልናስወግደው እንደምንችል ለመርዳት ስንል በግጭትና ሰዎችን ህገወጥ በሆነ መንገድ ማሸጋገርን መካከል ስላለው ግንኙነት ጥናት እንዲደረግ ገንዘብ እያቀረብን ነው። በግጭቱ ሁኔታ ሰለባ የሚሆኑትን ለይቶ በማወቅና በመርዳት ሰለባ የሚሆኑትን የማዳን ተስፋ አለን። ሰው አሸጋጋሪዎችን ደግሞ ተጠያቂ እናደርጋቸዋለን። ህግ የማስከበር ጥረት ስኬት እንዲያገኝ ምርመራ በማካሄድ ሰው አሸጋጋሪዎችን ለፍርድ የማቅረቡ ሰለባዎችን ያማከለ ተግባር ወሳኝ ነው ብለን እናምናለን። ይህ ተግባር የሰው አሸጋጋሪዎች ሰለባ በመሆናቸው ምክንያት ለፈጸሟቸው ተግባሮች እንዳይከሷቸው የሀገሮች ቃል መግባትን ያካተተ ይሆናል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ገልጸዋል። እንዲህ አይነቱ በስብዕና ክብር ላይ አረመኔያዊ ጥቃት የሚያደርሰውን ተግባር ለማክተም ከተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ከአጋር መንግስታት ጋር መስራቱን እንቀጥላለን ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ቴክኒሻን ዲያ ፓትሪክ፣ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበንን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።